Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር አብሬያቸው የማመሸው ሄኖክ ሰማእግዜር ነን። በዛሬው ምሽት የያዝናቸውን ዜናዎች በቅድሚያ የአፍሪካ ህብረት ጉባኤ ወደሚካሄድበት አዲስ አበባ ይወስደናል። ሞሮኮ የህብረቱ አባል ሆናለች። የአፍሪካ ህብረቱን ጉባኤ የተመለከቱ ዘገባዎችንም አካተናል። ለዕለቱ ዜናዎች ደግሞ ጽዮን ግርማ እዚህ አብራን ትገኛለች። ወደ ዜናው እንለፍ።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ የሚከለክለውንና ፕሬዚዳንት ዶናልድ ትራምፕ የደነገጉትን እገዳ ባለመደገፋቸው ምክንያት የፍትህ ሚኒስትሯ ተጠባባቂ አቃቢ ህግ ሳሊ የቲስ ተባረሩ። ብዙም ሳይቆይ ፕሬዚዳንት ትራምፕ የተኳቸው ዴና ቦንት የፕሬዚዳንታችንን ህጋዊ ትዕዛዝ ማክበር አለብን ማለታቸው ተሰምቷል። እኚሁ በፕሬዚዳንት ዶናልድ ትራምፕ የተተኩት ዴና ቦንት ሹመታቸው በመወሰኛ ምክር ቤት እስከሚጸድቅ ድረስ በምክትል አቃቤ ህግነት ያገለግላሉ። የፕሬዚዳንት ትራምፕ እገዳ ህጋዊ ነው ብዬ አላምንም ያሉትና የተባረሩት ምክትል አቃቤ ህግ የቲስ በቀድሞ ፕሬዚዳንት ባራክ ኦባማ የተሾሙ መሆናቸው ይታወቃል። አቃቤ ህግ የቲስ ውሳኔያቸውን አስመልክተው ሲናገሩ ወደ ፍርድ ቤት የምወስደው ጉዳይ ሚዛን የሚደፋና ፍትሐዊ መሆን አለበት ሲሉ ተደምጠዋል። ዋይት ሀውስ ግን የዩናይትድ ስቴትስን ዜጎች ደህንነት ለመጠበቅ የወጣ ህጋዊ መመሪያ ተግባራዊ ላለማድረግ ምክትል አቃቤ ህጓ የወሰዱት እርምጃ ብሎም በይፋ አደባባይ ወጥተው መናገራቸው የፍትህ ሚኒስቴርን አሰራር የሚያጋልጥ ነው ብሏል። ትራምፕ ለጠቅላይ አቃቤ ህግነት ያጯቸው የሴናተር ጄፊ ሴሽን ሹመት ዛሬ ማክሰኞ በሴኔቱ ማለትም በመወሰኛው ምክር ቤት የህግ ክፍል ይጸድቃል ተብሎ ይጠበቃል። ጄፊ የህግ ክፍሉ ይሁንታን ካገኙ ወደ ሙሉ የምክር ቤቱ የሴኔት አባልነት ይተላለፋል ማለት ነው። ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ፕሬዚዳንት ዶናልድ ትራምፕ ያስተላለፉት የ120 ቀናት እገዳ ዩናይትድ ስቴትስ ቀዳሚ አጀንዳው አድርጋ እንደምትወያይበት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ተናገሩ። ዩናይትድ ስቴትስ ስደተኞችን የመደገፍ የቆየ ባህል ያላት ሀገር እንደሆነች ያስታወሱት ጉቴሬስ ይህ አሁን በፕሬዚዳንቱ የወጣው እገዳ ጊዜያዊ እንደሆነም ተስፋ አደርጋለሁ ብለዋል። በአዲስ አበባው የአፍሪካ ህብረት ጉባኤ ላይ የተገኙት የቀድሞ የስደተኞች ጉዳይ ዋና ኃላፊ ጉቴሬዝ ለጋዜጠኞች በሰጡት ቃል የስደተኞችን ደህንነት መጠበቅ እጅግ አስፈላጊና ዋና ጉዳይ ነው ብለዋል። ረዥምና ውስብስብ የጉዞ ማመልከቻዎችን አሟልተው ወደ ዩናይትድ ስቴትስ ለመግባት የተዘጋጁ ሰዎች ሲከለከሉ እጅግ አሳዛኝና ተስፋ አስቆራጭ ውሳኔ ነው ሲሉ ነው የተናገሩት። ሰኞ ዕለት ደግሞ የወቅቱ የተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር ፊሊፖ ግራንዲ ናቸው። ስደተኞች እኮ አሉ ግራንዲ፣ ከአሜሪካውያን ባነሰ ሁኔታ የደህንነትና የጸጥታ ጉዳይ ያሳስባቸዋል ብለዋል። የአፍሪካ ህብረት ሞሮኮን ከ30 ዓመታት በኋላ በአባልነት ተቀበለ። ምንም እንኳን ሽግግሩ ቀላል ባይሆንም በዚህ ውስብስብና ተለዋዋጭ በሆነው ዓለም የተባበረች አፍሪካ አስፈላጊ መሆኗን መሪዎቿ ተናግረዋል። ነገሩን ያወሳሰበውም ሞሮኮ ቀድሞውንም ከዓመታት በፊት ከህብረቱ የተለየችበት ውዝግብ ስላልተፈታ መሆኑ ታውቋል። ሞሮኮ እንደ አውሮፓውያን አቆጣጠር ከ1948 ዓመተ ምህረት ከህብረቱ የተለየችው የአፍሪካ ህብረት ለምዕራባዊ ሳህራ ነጻነት እውቅና ሲሰጥ መሆኑ ይታወሳል። ከዚያን ጊዜ ጀምሮ ሞሮኮ ምዕራብ ሳህራን ግዛቴ ነች ስትል ቆይታለች። ምዕራብ ሳህራም የአፍሪካ ህብረት አባል አገር እንደሆነቻለች። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ሞሮኮ የአፍሪካ ህብረት ማለትም የአህጉራዊ ድርጅቱን ለሰላሳ ዓመታት በላይ ተለይታ ከቆየች በኋላ እንደገና መመለሷን የአፍሪካ ህብረት በደስታ ተቀብሎታል። እንደ አውሮፓውያን ዘመን አቆጣጠር በ1984 ዓ ም ከህብረቱ እንድትወጣ ያደረጋት አብይ ምክንያት መፍትሄ ካላገኘ ግን ሽግግሩ የተሳካ ላይሆን ይችላል በማለት አኒታ ፓውል ከአዲስ አበባ ያደረሰችንን ዘገባ ጽዮን ግርማ ይዛለች።
ሞሮኮ ወደ አፍሪካ ህብረት እንድትመለስ ከውሳኔ የተደረሰው ለአንድነትና ለስምምነት ምርጫ በመስጠት ነው ሲሉ የአፍሪካ መሪዎች በመጨረሻ ተናግረዋል። በዘንድሮ የመሪዎች ጉባኤ ላይም ከ54ቱ አባል ሀገሮች 39ኙ ሞሮኮ ተመልሳ ህብረቱን እንድትቀላቀል ድጋፍ በመስጠታቸው አሸናፊው አንድነት ሆኗል። ሞሮኮ እንደ አውሮፓውያን አቆጣጠር በ1984 ዓ.ም ከህብረቱ የምዕራብ ሳህራ የአፍሪካ ህብረት ለአጨቃጫቂው የምዕራብ ሳህራ ግዛት ነጻነት እውቅና መስጠቱን በመቃወም እንደነበር ይታወቃል። ሞሮኮ አሁንም ድረስ አቋሟን አልቀየረችም። የምዕራብ ሳህራ ግዛት የኔ ነው ትላለች። ምዕራብ ሳህራ ደግሞ በአሁኑ ወቅት የአፍሪካ ህብረት አባል ነው። በመሆኑም በአፍሪካ ህብረትና በሞሮኮ መካከል ያለው አለመግባባት አሁንም አልተፈታም ማለት ነው። የግብጽ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሙሐመድ ኢድሪስ እንዲህ ይላሉ።
The general conviction within the union and this was Egypt's position as well that
አጠቃላይነትን በተመለከተ ጽኑ እምነት አለን። በርግጥ ይህ የቀደመ የግብጽ አቋም ነበር። በአንድነት ሆነን የአፍሪካውያንን የጋራ ቤት መገንባት ይኖርብናል። ስለዚህ በማይከፋፍል መልኩ ወደፊት የሚያራምደንን መንገድ መፈለግ ይኖርብናል። ይህንን ስናደርግ ደግሞ ለአፍሪካ የጋራ ፍላጎትና ለአንድ አይነት የአፍሪካዊነት መንፈስ መሆን አለበት። ልክ እንደ ሌሎች እህትማማች አፍሪካ ሀገሮች የሞሮኮን እንደገና መመለስ በበጎ ተቀብለን ለችግሮች መፍቻ ቁልፍ አበጅተን ወደፊት የሚያስከደንን ሰላማዊ ሽግግር መፈለግ ይኖርብናል።
የምዕራብ ሳህራ ልዑካን ቡድን ግን በዚህ የግብጹ ባለስልጣን አስተያየት አይስማሙም። ሞሮኮንም አብዛኛውን የባህር ዳርቻ ግዛት በኃይል ይዛ ታስተዳድራለች ሲል ይከሳታል። ሞሮኮ ለምዕራብ ሳህራ ግዛት ንትርክ መፍትሄ ሳትሰጥ እንደገና ወደ ህብረቱ እንድትመለስ መፍቀድ የአፍሪካ ህብረትን ጠንካራ ጸረ ቅኝ ግዛት አቋም ይጻረራል ሲሉ አምባሳደር ሳዲ ኦማር ያስረዳሉ። የልዑካን ቡድኑም ከሞሮኮ ግልጽ የሆነና የምዕራብ ሳህራ ግዛት ይገኛል ጥያቄን ማንሳቷ የይገባኛል ጥያቄ ማንሳቷ ቃል እንድትገባ ያስፈልጋል ብለዋል።
It does not only concern West Sahara or the Sahara Republic. It does concern Africa.
ጉዳዩ የምዕራባዊ ሳህራ ወይም የሳህራ ሪፐብሊክ ብቻ አይደለም። ይህ ጉዳይ የመላው አፍሪካ ጉዳይ ነው። ድንበሮችን የማስጠበቅ መርህ የማይከበር ከሆነ አፍሪካን ለቀውስና ለግጭቶች መስፋፋት ይዳርጋታል። ይህ ሁኔታም ወደፊት ሊቀጥል ይችላል።
የአፍሪካ ህብረት ልዑካንና ዲፕሎማቶች ለአሜሪካ ድምጽ ሲናገሩ ግን አፍሪካ በአንድነት ለመቆየት የፈለገችበት ምክንያት መኖር አለበት ብለዋል። በርካታ የመሪዎቹ ጉባኤ አባላት በአደባባይና ይበልጥ አጠንክረውም በግል በሰጧቸው አስተያየቶች ድንገት በተቀየረው የዩናይትድ ስቴትስ ፖሊሲዎች ስጋት ያደረባቸው መሆኑን አስረድተዋል። ስጋታቸውም በኢሚግሬሽን ጉዳይ ላይ ብቻ ሳይሆን በውጭ ግንኙነትና በአየር ንብረት ለውጥ ላይ መሆኑንም አብራርተዋል። የኬንያው የካቢኔ ሚኒስትርና የአየር ንብረት ለውጥ ጉዳዮች ኃላፊ ጁዲ ዋንጓ ለአሜሪካ ድምጽ እንዳስረዱት በዚህ የአፍሪካ መሪዎች ጉባኤ የተካሄዱ ውይይቶች በአዲሱ የዩናይትድ ስቴትስ አስተዳደር ምክንያት በፓሪሱ ስምምነት ላይ የመቆየቱ ጉዳይ ብዙም ትኩረት አላገኘም ብለዋል።
It affects all of us. The largest committers, of course, are the United States, China. Those are the largest committers.
So we're seeing ሁላችንም ላይ ተጽዕኖ አለው። በርግጥ ዋና ጥፋተኞቹ ዩናይትድ ስቴትስ እና ቻይና ናቸው። በአንድ በኩል ቻይና የካርቦን አሻራን ለማጉደል ስትሰራ ትታያለች። ለዚህ ደግሞ በፀሐይ ብርሃን የሚመነጭ ኤሌክትሪክ ኃይል በማምረት በቀደምትነት ትጠራለች። በሌላ በኩል ደግሞ አዲሱ የአሜሪካ አስተዳደር ቀድሞ ወደ ገቡት ቃል ሲመለሱ ተስተውሏል። አስቀድሜ እንደገለጽኩት ገና በአንደኛው ወር ላይ ነው ያለ ነው። ስለዚህ ወደፊት ምክንያቶቹን ለማወቅ እንችል ይሆናል። ምክንያቱም ሁላችንም በአንድ ላይ ነው ያለ ነውና የአፍሪካ ህብረት ሲመሰረት ዋና ግቡ አንድነት መፍጠር የሚል ነው። የዛሬው የአፍሪካ ህብረት በዚች ውስብስብ ዓለም ወደ አንድነት ለመምጣት የያዘው ጥረት ከመቼውም ይበልጥ የተቃረበ ይመስላል።
sauraron Gabina VOA.
Shirin Gabina.
Belashangul. Da Gabina. Belashangul.
የተከታተላችሁ ያላችሁት ጋቢና ቪኦኤ ነው። የአፍሪካ ህብረት የሰላምና የደህንነት ኮሚሽነር በሊቢያ ያለው ሁኔታ በእጅጉ አሳሳቢ መሆኑን አመለከቱ። በሀገሪቱ የተቋቋመው መንግስትም ለህዝቡ ኑሮ መሰረታዊ የሆኑ አገልግሎቶችን እንኳን መስጠት እንደተሳነው አስታውቀዋል። በሀገሪቱ በተለያዩ አካባቢዎች የሚታዩ የሰላምና የደህንነት ችግሮችን አመላክተው ዓለም አቀፍ ትብብሩ እንዲጠናከር ጥሪ አቅርበዋል። መለስካቸው አማ ዝርዝር አለው።
አምባሳደር اسماعيل ቸሩጉዊ የአፍሪካ ህብረት የሰላምና ደህንነት ኮሚሽን ኮሚሽነር ዛሬ በህብረቱ ዋና ጽፈት ቤት ጋዜጠኞች በሰጡት ጋዜጣዊ መግለጫ አሁን ያለው የሊቢያ ሁኔታ ለሁላችንም በእጅጉ አሳሳቢ ነው ሲሉ ነበር ባጽንኦት ተናገሩት። አሳሳቢነቱ ደግሞ የፖለቲካውና የሰላም ማፈላለጉ ሂደት ቀጥ ብሎ በመቆሙ ብቻ አይደለም ይላሉ አምባሳደር ቸሩጉዊ። ከዚህ እንቅስቃሴ አልባ ሁኔታ ጋር ሌላም የሚያባብስ ሁኔታ ተፈጥሯል። አሁን ያለው የሊቢያ መንግስት ለህዝብ አኗኗር መሰረታዊ ናቸው የተባሉ አገልግሎቶችን ለመስጠት አልቻለም። አሁን እዚህ በመናገርበት ቅጽበት እንኳን በሊቢያ የኤሌክትሪክ ኃይል ቀውስ አለ። የህክምና አገልግሎት እና የመሳሰሉት አይገኙም። ይህ እንግዲህ ያለውን ሁኔታ የሚያባብስና የመፍትሄ ሂደቱንም የሚያዳክም ነው።
Neither this the government is delivering to the people even on the basic requirement in terms as we speak there is a big crisis of electricity medication this is
ኮሚሽነሩ እንዳስረዱት የአፍሪካ ህብረት የሊቢያን ችግር ለመፍታት የተለያየ ስራ እያከናወነ ይገኛል። ርዕሳነ መንግስትና ብሔር በሊቢያ ጉዳይ ከፍተኛ ኮሚቴ አቋቁመዋል። ኮሚቴው የተለያዩ ስብሰባዎችን አካሂዶ አንዳንድ ውሳኔዎችን ወስኗል። በመጀመሪያ ደረጃ የሊቢያ መንግስትንና የተወካዮችን ምክር ቤት ጨምሮ በሀገሪቱ ጉዳይ ባለድርሻ የሆኑ ሁሉ ለችግሩ መፍትሄ ለመስጠት እንዲረባረቡ ጥሪ አቅርበናል ሲሉ አምባሳደር اسماعيل ቸሩጉዊ አስተውቀዋል። ይህም አሁን ያለው ስራ አስፈጻሚ አካል ይዘት የሚሻሻልበትን የሚመለከት መሆኑን ተቆመዋል። ሁለተኛውና አስፈላጊ ነው ያሉት ደግሞ ሁሉን አቀፍ የሆነና የተባበረ መንግስት ወይንም አስተዳደር መፍጠር ያስፈልጋል። ይህ አስተዳደር በተወካዮች ምክር ቤት ተቀባይነት እንዲኖረውም የግድ ነው። እንዲህ ያለ አስተዳደር ከደህንነት ጋር የተያዙ ችግሮችን ብቻ ሳይሆን የሚጋፈጠው የልማትና የሊቢያን ህዝብ ፍላጎቶችን ጭምር የሚመልስ ይሆናል።
The formation of an inclusive and concerted government which has to be accepted by the House of Representatives so that really we will have then legal authorities to undertake all
አምባሳደር ቸርጉዊ እንዳሉት በምዕራብ አፍሪካ፣ በመካከለኛው አፍሪካ፣ በሶማሊያና በተላላቅ ሀይቆች አካባቢ የሚታዩት ሰላምና ደህንነት ፈተናዎችን ዘርዝረው አበረታች እርምጃዎችንና የአንዳንድ አፍሪካ ሀገሮች ተዋጽኦዎችን ጠቁመዋል። የተሻለና አስተማማኝ መረጋጋትንና ሰላምን እንዲሁም ብልጽግና ለማምጣት ዓለም አቀፍ ትብብሩ እንዲጠናከርም ጥሪያቸውን አቅርበዋል። በተያያዘ ዜና ትናንት ቀጣዩን የአፍሪካ ህብረት ኮሚሽን ሊቀመንበር ለመሰየም በተካሄደው ምርጫ የቻዱ የውጭ ጉዳይ ሚኒስትር ሙሳ ፋኪ መሐመድ በ38 ድምፅ ማሸነፋቸው ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Hello Jirjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinni. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
በአፍሪካ ህብረት ጉባኤ የተጓዳኝ ውይይት እየተደረገላቸው ካሉ አሳሳቢ ጉዳዮች መካከል በኢትዮጵያ የተከሰተው ድርቅ ይገኛል። እስክንድር ፍሬው ዝርዝሩን ልኳል።
በተባበሩት መንግስታት የስብሰባ ማዕከል በትናንትናው ዕለት የተካሄደው ስብሰባ የኢትዮጵያ መንግስት በተለይ በአርብቶ አደር አካባቢዎች አዲስ ድርቅ መከሰቱን ይፋ ካደረገ በኋላ የተካሄደ የመጀመሪያው ከፍተኛና ዓለም አቀፍ ስብሰባ ነው። በዚህ ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። የነርሱን ፍላጎት ለማሟላትና ለተያያዥ ምላሾች የሚጠበቀው የገንዘብ መጠን ደግሞ 948 ሚሊዮን ዶላር መሆኑ ተገልጿል። የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊ እንደዚሁም ያስቸኳይ ጊዜ ድጋፍ አስተባባሪ ስቲፈን ኦብሪያን ምላሹ አጣዳፊ መሆን እንዳለበት ለጋዜጠኞች ተናግረዋል።
I had the opportunity with Matuki to go to the Somali region yesterday and to see for myself the very severe consequences this is having.
ትናንት ካቶ ምትኩ ካሳ ጋር ወደ ሶማሌ ክልል ተጉጄ ድርቁ በኢትዮጵያውያንና በሰብአዊ ፍጡራን ላይ ያስከተለውን አስከፊ ሁኔታ ተመልክቻለሁ። በህይወት ለመቀጠል ያላቸው እድልና የወደፊት ኑሯቸው የተያዙ መሆናቸውንም ተረድተናል። እንስሳትም ላሞች፣ በጎች፣ ግመሎች፣ ፍየሎች ድርቁን መቋቋም እየተሳናቸው ሞተዋል። በቂ ምግብ መኖ የለም። ስለዚህ በፍጥነት መንቀሳቀስ አለብን።
ረዳቷና ጻፊው በስብሰባው ላይ ባደረጉት ንግግርም በአርብቶ አደር አካባቢዎች የተፈጠረው ድርቅ ያለፈውን የኤልኒኖ ድርቅ ተከትሎ የመጣ መሆኑን አስተውሰዋል። ከኤልኒኖ ድርቅ ጉዳት ማገገም በራሱ አመታት እንደሚፈልግ በመግለጽም አዲሱ ድርቅ ሁኔታዎችን እንደሚያባብስ አስረድተዋል። የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው መንግስታቸው ለመነሻ የሚሆን ገንዘብ መድቦ አስፈላጊውን ድጋፍ እያደረገ መሆኑን አስተውቀዋል።
Our parliament has approved an initial 1 billion Ethiopian birr for this response.
ፓርላማችን ለዚህ ድርቅ ምላሽ ለመስጠት ለመነሻ የሚሆን የ1 ቢሊዮን ብር ወጪ አጽድቋል። በጀቱ ያስቸኳይ ጊዜ የውሃ፣ የምግብና የመኖ አቅርቦት ለማሟላት እየዋለ ነው። የሰብአዊ እርዳታ አጋሮቻችን የተጠቁት አካባቢዎቻችንን ክልላዊ መንግስታት አገልግሎቶች ለመደገፍ የሚያደርጉት ጥረት እየሰፋ መሆኑ አበረታታች ነው።
በስብሰባው ላይ የማጣቀሻ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ዓለም አቀፉ ህብረተሰብ የበኩሉን ድጋፍ እንዲያደርግ ጥሪ አቅርበዋል።
This high level event must express our total solidarity with the Ethiopian people and the Ethiopian government at the present moment.
ይህ ከፍተኛ ስብሰባ በዚህ ሰዓት ከኢትዮጵያ ህዝብና መንግስት ጋር ያለንን አጋርነት መግለጽ አለበት። የሀጋርነት የለጋስነት ሳይሆን የፍትህና የራስ ጥቅም መሆኑ መታወቅ አለበት። በመጀመሪያ ደረጃ የፍትህ ጉዳይ ነው። ከኢትዮጵያ ህዝብ ከፍተኛ ለጋስነት ጋርም የተያያዘ ነው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ሆኜ በሰራሁባቸው 10 አመታት ኢትዮጵያ በአፍሪካ ቀዳሚዋ የስደተኞች አስተናጋጅ ሀገር መሆኗን ብቻ ሳይሆን በአስቸጋሪ የጸጥታ ጊዜ ሳይቀር ድንበሮቿን ክፍት የሚያደርግ ቁርጠኛ ፖሊሲ ያላት ሀገር መሆኗን መስክሬያለሁ።
ዩናይትድ ስቴትስ እና ብሪታንያን የመሳሰሉ ሀገራት ደግሞ ምላሽ ለመስጠት ዝግጁ መሆናቸውን አረጋግጠዋል። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ብሩማን ይህንኑን ያመለከቱት
Over the course of the past El Nino drought, we contributed a total of $824 million in
ከዚህ ቀደም ለነበረውና በድርቅ ምክንያት ለተከሰተው ቀውስ ምላሽ ለመስጠት በሁለት አመታት ውስጥ ብቻ የ824 ሚሊዮን ዶላር አስተዋጽኦ አድርገናል። በተመሳሳይም በመከተል ጠቅላይ ሚኒስትሩ ሲጠቀስ የነበረውን የሰብአዊ እርዳታ በተመለከተ ተሳትፎ አድርገናል። ያ ሰነድ ይፋ የተደረገው ባለፉት ሁለት ሳምንታት ውስጥ ነው። ነገር ግን ስለ ጉዳዩ ግንዛቤ ነበረን። በክልሎችም የቅድመ ማስጠንቀቂያ ስርዓት አለን። ያ በድርቁ ላይ ለመስራት በተለይ በአርብቶ አደር አካባቢዎች የተሰማሩት ድርጅቶች ፍላጎት ምላሽ ለመስጠት ለማቀድ ይረዳናል።
በሚሊዮን የሚቆጠሩ ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ለመጠበቅ የተገደዱት በጎርፍ አደጋና አዲስ ባጋጠመው ድርቅ ምክንያት መሆኑን መንግስትና አጋሮቹ ተቆሙዋል። የኤልኒኖ ተጽዕኖ ባለፈው አመት ማክተሙን ያንን ተከትሎ በመጣው ላሊና ምክንያት ግን ጎርፍ መከተሉን ያስረዱት እርጥበት ያዘላየር ወደ ኢትዮጵያ በመምጣት ፋንታ ወደ ተቃራኒ አቅጣጫ መሄዱ ደግሞ በአርብቶ አደር አካባቢዎች የተከሰተው ድርቅ ምክንያት መሆኑን ያብራሩት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለኢትዮጵያና ጅቡቲ የንግድ ግንኙነት ከፍተኛ ጠቀሜታ የሚኖረው የኢትዮጵያ ጅቡቲ የባቡር መንገድ በከፊል ስራ ሲጀምር ትልቅ ተስፋ ተጥሎበታል። የባህር በር አልባ የሆነችውን ኢትዮጵያ ከጅቡቲ ጋር የሚያገናኛቸው የመንገደኛና እቃ ማጓጓዣ ባቡር 70% ከቻይና በተገኘ ብድር የተሰራ ነው። በምረቃው ላይ የተገኘችው የቪኦኤዋ ባልደረባችን ፓለስጢን ኢማንና ሳሌም ሰለሞን ያጠናቀሩትን ሄኖክ ሰማዝጌር እንዲያዘጋጅቷል።
በያዝን ወር መጀመሪያ በእድሜ ብዛት ፉርጎቹ ቆመው የመገናኛ ሀዲዶቹ በርጅኖ ተበልተውና በአፈር ተውጠው የቆዩት የኢትዮ ጅቡቲ የባቡር መንገድ ሸከተፍ ብሎ እንዳዲስ ተነስቷል። የ750 ኪሎ ሜትር መንገዱን ለመስራት ወጪ ከሆነው 3.4 ቢሊዮን ዶላር 70% የሚሆነው ከቻይና ኤክሲም ባንክ የተገኘ ብድር ነው። ስራው በሙሉ ተጠናቆ ሙሉ አገልግሎት መስጠት ሲጀምር በአመት እስከ 5 ሚሊዮን ቶን ዕቃ የማጓጓዝ አቅም አለው። ለኢትዮጵያና ጅቡቲ እንደዚሁም ለአካባቢው ሀገሮች ምጣኔ ሀብት እድገት ሰፊ ተስፋ ተጥሎበታል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በምረቃው ወቅት የተናገሩትን እንስማ።
የዚህ ፕሮጀክት ልዩ ባህሪ በጅቡቲና በኢትዮጵያ መካከል በህዝቦቻቸው መካከል ያለውን ታሪካዊ ግንኙነት የሚያበለጽግ ከመሆኑም በላይ የሁለቱን አገሮች ሁለንተናዊ የኢኮኖሚ ትስስር ወደ ላቀ ደረጃ በማሳደግ ረገድ ትልቅ ሚና የሚኖረው ነው።
የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌ በድሬዳዋ ከተማ የተማሩና አማርኛ መናገር የሚችሉ ናቸው። በሁለቱ ሀገሮች ህዝቦች መካከል ያለውን ቅርብ ግንኙነትና ክፍት የድንበር እንቅስቃሴ ኑሯቸው አመልካች እንደሆነ ይናገራሉ። ፕሬዚዳንት ጊሌ የኢትዮ ጅቡቲ ባቡር መንገድ ሲመረቅ እንዲህ ብለዋል።
የሁለቱ ሀገሮች ንብረት በብዙ ቢሊዮን ዶላርስ ወጪ የሰራ ነው። የሁለቱ ህዝቦች ንብረት ነው። የሁለቱ ህዝቦች መንቀሳቀሻ ስለሆነ፣ የሁለቱ ህዝቦች ምርት ስለሆነ ሁላችንም መጠበቅ አለብን።
በቻይና ቴክኖሎጂ፣ በቻይና ብድርና በቻይናውያን ባለሙያዎች የተሰሩ የባቡር መንገዶች በአፍሪካ ቁጥራቸው እየጨመረ መጥቷል። በኬንያ በ13 ቢሊዮን ዶላርስ ወጪ የባቡር መንገድ እየተገነባ ነው። በሌሎች የምስራቅ አፍሪካ ሀገሮች በተለይ በደቡብ ሱዳን፣ በዩጋንዳና ቡሩንዲ የባቡር መንገድ ግንባታና እቅዶች ሥራ ተጀምሯል። ቻይና በአፍሪካ የባቡር መንገድ ሥራዎችን በስፋት ለማሳለጥ ከ 2000 ዓ.ም እስከ 2014 እንደ አውሮፓውያን ዘመን አቆጣጠር ብቻ 24.2 ቢሊዮን ዶላርስ አውጥታለች፣ ባለፉት 3 ዓመታት ወጪ የሆኑ ብድሮችን ሳያካትት። ይህ መረጃ የተገኘው በጆን ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ተቋም ነው። ለመሆኑ ቻይና ይህን ያህል ገንዘብ በአፍሪካ ምጣኔ ሀብት የምታወጣው ለምንድን ነው? ጂሆንግ ሃዋንግ በቻይና አፍሪካ ተቋም ተመራማሪ ናቸው። ቻይና በአፍሪካ የባቡር መንገድ ግንባታዎች መሳተፏ በተለይ የገቢና ወጪ ንግድን ስለሚያቀላጥፍ ቻይና ለእድገቷ የምትፈልገውን ገበያና የጥሬ ዕቃ እንቅስቃሴ ያመቻቻል ይላሉ።
East Africa, particularly the ports. So you think about ports in Kenya, ports in Tanzania, and especially ports in Djibouti. These are very important for the Chinese just for their exports.
ምስራቅ አፍሪካ በተለይ በኬንያ በታንዛኒያ እና በጅቡቲ ወደቦች ዙሪያ የሚሰሩ ግንባታዎች ለቻይና የውጭ ገበያ ምቹ ዕድል ይፈጥራሉ።
Railways, they can't just benefit the Chinese, right? These are big transportation projects that will stimulate local economy. These are good for basic.
እነዚህ ትላልቅ የመንገድ መሰረተ ልማት ግንባታዎች የሀገሮቹን ምጣኔ ሀብት ያነቃቃሉ። ለየሀገሮቹም የግንባታ ዘርፍ እድገት ከፍተኛ ሚና አላቸው። ከቻይና የሚገኙት ብድሮችም በተለይ ለተበዳሪ ሀገሮች መልካም እድል ሆነዋል። ምክንያቱም ትላልቅ የመሰረተ ልማት ግንባታዎች ወጪያቸው ብዙ በመሆኑ፣ ገቢው ደግሞ በጊዜ ብዛት የሚጠራቀም ነው።
ቻይና በተለይ የነዳጅ ሀብት ከሌላቸው እንደ ኢትዮጵያ ያሉ ሀገሮች ጋር በትብብር የምትሰራውና ከፍተኛ የብድር አቅርቦት የምታመቻቸው የንግድ መንገዶችን ለመክፈትና ትብብሮችን ለማጠናከር በማሰብ ነው። የአፍሪካ ሀገሮች በአንጻሩ ከሚፈጠሩ የሥራ ዕድሎች፣ የምጣኔ ሀብት መነቃቃቶችና የቴክኖሎጂ ሽግግር እየተጠቀሙ ይገኛሉ። በአንጻሩ ደግሞ እነዚህ የግንባታ ሥራዎች የሙስና አሰራር ስለሚታየባቸውና በገበያ ወለድ ዋጋ የሚገኙ በመሆናቸው በአፍሪካ ሀገሮች ተበዳሪነትን በእጅጉ እየጨመረ መጥቷል። የአፍሪካ ሀገሮች ተበድረው የመክፈል ታማኝነታቸውን ከጥያቄ ውስጥ ሊያስገባም ይችላል የሚል ስጋት አለ። በሶማሊያ የጭካኔ ይዞታና ጾታዊ ጥቃት የደረሰባቸው ወጣቶች የአይምሮ ጠባሳዎቻቸውን እንዲረሱ የታሰበ የአካልና የአይምሮ ፈውስ እንቅስቃሴን እያዘወተሩ ይገኛሉ። ያልተለመደ የሰውነት እንቅስቃሴ ባልተጠበቀ ስፍራ ይላል የጄሰን ፐተኪን ዘገባ ከሞጋዲሾ። ሶማሊያ መዲና ወጣቶችን በሰውነት እንቅስቃሴ የሚያሳትፉ ማዕከሎች እየተስፋፉባት ነው። ሰውነታቸውን እያዋዙ ዘርግተው በረጅሙ እየተነፈሱ በአይምሯቸው የሚብላሉ ሐሳቦችን በረጅሙ ትንፋሻቸውን ለቀው የሰውነትና የአይምሮ ቁስላቸውን ይፈውሳሉ። በዚህ አካላዊ እንቅስቃሴ የሚሳተፉ ወጣቶች በጾታ ጥቃት የደረሰባቸውና በሶማሊያ የእርስ በርስ ጦርነት ወቅትና ከዛም በኋላ አይምሮን የሚጎዱ ሁኔታዎች ላይ ያለፉ ናቸው። የስነ ልቦና ምክርም በተጓዳኝ ያገኛሉ። የዚህ እንቅስቃሴ አዘጋጆች ለአሜሪካ ድምፅ እነዚህን ተጎጂዎች ማንነት ይፋ እንዳይደረግ ጠይቀዋል። ከተሳታፊዎቹ አንዱን እናሰማችሁ።
መርከዝ ኩሶ ቢሪ ሆርጣኒ ጉምሩጎ ምሩግ ብዶ ይሄ ስጀተይ ማሻአላ ሀዶ
መጀመሪያ ላይ ፍርሃትና መርበትበት ይታይብኝ ነበር። አሁን ግን ተረጋግቻለሁ። ምግብ መብላት እንኳን አልችልም ነበር። አሁን ችግሬ ሁሉ ቀሎልኛል። ስሜቴም ተሻሽሏል። እንቅስቃሴውና የስነ ልቦና ምክሩ ፍርሃትና መርበትበቱን እንዲሁም ስጋትና ድብርቴን ቀንሶታል። ከጊዜ ወደ ጊዜ የደረሰብኝ ሰቆቃ በአእምሮ ይድቅን ይላል። ወደዚህ አካላዊ እንቅስቃሴ ስመጣ ግን ረሳዋለሁ።
የጾታ ጥቃት ደርሶባቸው ከዚያ እያገገሙ ካሉ በተለይም በአልሸባብ አማጽያን በወታደርነት ተመልምለው ያገለገሉ ወጣቶችና እድሜያቸው ያልደረሰ ሕፃናትና ወታደሮችም ተካተዋል። አካላዊ ጥቃት የደረሰባቸው በዚህ የሰውነትና የአእምሮ ማገገሚያ ማዕከል የስነ ልቦና ምክርን ያገኛሉ። የማዕከሉ አሰልጣኝ እንዲህ ይላሉ።
ሰውነታችን ሲረጋጋ ጡንቻዎቻችን ሳይቆጡ ሲቀሩ አእምሯችንም ይረጋጋል። አይኖቻችሁን ጨፍናችሁ ከተነፈሳችሁ መንፈሳችሁም እንዲሁ ይረጋጋል። ሰውነታችሁን አታንቀሳቅሱ፣ መንፈሳችሁና አእምሯችሁ ሰላም ያገኛል።
የአካልና አእምሮ ማገገሚያ ማዕከሉ ስራ የጀመረው በ12 ሶማሊያዊ አሰልጣኞች መሪነት ከአንድ ዓመት በፊት ነበር። ማዕከሉ በሶማሊያ ስራ ሲጀምር በተለይ ወንዶችና ሴቶች በጾታ መስመሮች በተከለሉባት ሀገር ባህል ይህንን ሁኔታ ለመስበር ፈተናዎች ነበሩበት። አሁን ግን በሳምንት እስከ 300 ሰዎች በዚህ የአካልና የአእምሮ ፈውስ እንቅስቃሴ ውስጥ ይሳተፋሉ። የጾታ ጥቃት ለሚደርስባቸው ሶማሊያውያን በቂ የሕግና የጤና ጥበቃ ድጋፍ አለመኖሩን የሚናገሩት የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ካልሶን አህመድ ናቸው።
ለተጎጂዎች ምላሽ የሚሰጡ አገልግሎቶች ከቀን ወደ ቀን እየጨመሩ ነው። ነገር ግን አጠቃላይ የመከላከያ ግንዛቤ መፍጠሪያ መንገዶችን ለመፍጠር ብዙ ስራ ይጠበቃል። ለተጎጂዎች እርዳታ ለማቅረብ በሚሊዮኖች የሚቆጠር ገንዘብ ልናወጣ እንችላለን። ሆኖም ችግሩን ልንቀርፈው አንችልም።
በሶማሊያዋ መዲና ሞጋዲሾ የእግርና የወገብ ጡንቻዎቻቸውን እያፍታቱ አእምሮቻቸውን ዘና ለሚያደርጉ ያስገድዶ መደፈርና ሌሎች ጾታዊ ጥቃት ተጎጂዎች የማገገም ተስፋ አለ። የጥቃት ተጎጂዎችን መርዳትና ችግሩን ለማጥፋት መስራት የተለያዩ ነገሮች ቢሆኑም የመዳን ተስፋ በእነዚህ ወጣት ተጎጂዎች አእምሮ ይታያል።
Alright everybody out there, this is Gabina VOA.
Gabina VOA.
Everybody guanta!
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
አስተያየቶቻችሁን ላኩልን። ፌስቡክ ላይ ቪኦኤ አማሪክ ላይ ታገኙናላችሁ። ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜርና
እኔም መስታወት አድራጋው ነበርን። በቴክኒክ ፕሮግራማችን
ሞክቢል ያበረው ነው።
መልካም ምሽት